ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስፔስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 28 2017 ዓ ም ዝግጅታችን አሁን ጀመረ። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ምሽት ዝግጅታችን ተጀምሯል። ፕሮግራሙን በመምራት አብራችሁ የማመሸው አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። በዛሬ ምሽት ዝግጅቶቻችን በሳምንቱ ለእናንተ ካደረስናችሁ ዘገባዎች መካከል የመረጥናቸውን በድጋሚ እናሰማችኋለን። በትግራይ ክልል የወርቅ ሀብት ለዝርፊያ ተጋልጧል ስለመባሉና የኤችአይቪ ኤድስ በሽታ ስርጭት በኢትዮጵያ ቢቀንስም ጋምቤላን ጨምሮ ከተሞች ላይ የጨመረ መሆኑ የተገለጸበት ዘገባዎቻችን በምሽቱ ወደ እናንተ ከምናደርሳቸው መካከል ናቸው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዓለም ዋና ዋና ዜናዎች ወደ እናንተ የሚደርሱበት ነው። ከእኔ ጋር ከዜናው በኋላ ተመልሰን እንገናኛለን።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። የሶሪያ አማጽያን በፍጥነት ከተሞችን መቆጣጠራቸውን ቀጥለዋል። የሶሪያ አማጽያን የፕሬዝዳንት በሽር አልአሳድን የ24 ዓመት አገዛዝ ለመደምሰስ በምዕራብ ሶሪያ ኮምስ ግዛት ዙሪያ ግስጋሴያቸውን አበርትተው ቀጥለዋል። አማጽያኑ ከሳምንታት በፊት አሌፖን ዘልቀው ከገቡበት ጊዜ አንስቶ በመላው ሀገሪቱ ያሉ የመንግስት መከላከያዎች በአስደናቂ ፍጥነት መፈራረስ መጀመራቸው ተሰምቷል። አማጽያኑ ሰሜን አሌፖና መሃላዊ ሃማ እንዲሁም በምስራቅ ዲር አልዞርን ከመያዛቸው በተጨማሪም ከደቡባዊ ስዋይዳና ዴራ ተነስተው አርብ ዕለት ሁለቱንም ከተሞች መቆጣጠራቸውን የሚያሳዩ ቪዲዮዎች ለጥፈዋል። ሩሲያ ዜጎቿ ሀገሪቱን ለቀው እንዲወጡ ትላንት አርብ ስታሳስብ፣ በተመሳሳይ ኢራንም ዲፕሎማቶቿን ከነቤተሰቦቻቸው ከሶሪያ ማውጣቷን የኢራን ባለስልጣናት አስታውቀዋል። አውሎ ንፋስ ዳራ በእንግሊዝ ከባድ የሆነ የኃይል መቆራረጥ አስከተለ። በዩናይትድ ኪንግደም ዳራ የተሰኘ አውሎ ንፋስ ሀገሪቱን በከባዱ በመምታቱ ከገና በፊት በመደረግ ላይ ያሉ ጉዞዎች ላይ መስተጓጎል አስከትሏል። በተጨማሪም አውሎ ንፋሱ በዩናይትድ ኪንግደም በአስር ሺዎች የሚቆጠሩ ሰዎች ዛሬ ቅዳሜ ማለዳ ላይ ያለ ኃይል አቅርቦት አስቀርታቸዋል። የዩናይትድ ኪንግደም የአየር ትንበያ ቢሮ የዌልስንና የደቡብ ምዕራብ እንግሊዝ ክፍሎችን የሚሸፍን ከባድ አውሎ ንፋስ ከአርብ ሌሊት እስከ ቅዳሜ ንጋት ድረስ እንደሚከሰት የሚያመላክት ቀይ ማስጠንቀቂያ አውጥቶ ነበር። በተመሳሳይ መንግስት አርብ ዕለት ማምሻውን በድምጽ በላከው ማስጠንቀቂያ 3 ሚሊዮን የሚደርሱ ዜጎች ከመኖሪያ ቤታቸው እንዳይወጡ አሳስቦ ነበር። ዳራ በዚህ በክረምት ወር የተከሰተ አራተኛው ከፍተኛ አውሎ ንፋስ ነው። አውሎ ንፋሱን ተከትሎ ዛሬ ቅዳሜና ነገ እሁድ ከፍተኛ ዝናብ እንደሚዘንብ ይጠበቃል። በዚህ የተነሳም በመላው ዩናይትድ ኪንግደም ከመቶ በላይ የጎርፍ ማስጠንቀቂያዎች ወጥተዋል። በሰሜን ምዕራብ እንግሊዝ አንድ ግለሰብ መኪና ውስጥ ሳለ ዛፍ ወድቆበት ሕይወቱ ማለፉን ፖሊስ አስታውቋል። በአውሎ ንፋሱ የተነሳም በግላስጎና ኤደንብራ ስኮትላንድ እንዲሁም ካምብሪጅና በምስራቅ እንግሊዝ ስታንስቴድ አውሮፕላን ማረፊያ መካከል ያለውን ጨምሮ የተለያዩ የባቡር ጉዞዎች ተቋርጠዋል ወይም ታግደዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ቲክቶክን ሊከለክል የሚችለውን ሕግ አጽድቋል። በአንጻሩ ቲክቶክ ጉዳዩን ወደ ከፍተኛ ፍርድ ቤት እንደሚወስደው አስታውቋል። በዋሽንግተን የሚገኘው የፌዴራል ይግባኝ ሰሚ ፍርድ ቤት ትላንት አርብ ታዋቂው የማህበራዊ መገናኛ መተግበሪያ ቲክቶክ የተወሰነ ድርሻውን ቻይናዊ ላልሆነ ባለቤት እንዲሸጥ አሊያም በቀጣይ ወር ዩናይትድ ስቴትስ ውስጥ እንዲዘጋ የሚያስገድድ ሕግ አጽድቋል። ፍርድ ቤቱ ቲክቶክ ለብሔራዊ ደህንነት አደጋ እንዳለው፣ በፌዴራል መንግስት የቀረበው አሳማኝ ክርክሮችን ለውሳኔው መሰረት መሆናቸውን አስታውቋል። የፍርድ ቤቱ ውሳኔ በቅርብ ዓመታት ውስጥ ባለም አቀፍ ደረጃ ከፍተኛ የሆነ እድገት ያስመዘገበውንና 170 ሚሊዮን የሚደርሱ አሜሪካውያን በመደበኛነት የሚጠቀሙትን የማህበራዊ መገናኛ እንዲቋረጥ ሊያደርግ የሚችል ሲሆን በተለይም በመተግበሪያው ላይ የተለያዩ ይዘቶችን ለሚያቀርቡና ኑሯቸውን በመተግበሪያው የሚደግፉ በሚሊዮኖች የሚቆጠሩ አሜሪካውያንን ከተመልካቾቻቸው የሚያቆራርጥ ነው። ቲክቶክ የይግባኝ ሰሚ ፍርድ ቤቱ የሰጠውን ብይን ለጠቅላይ ፍርድ ቤት ይግባኝ እንደሚል ወዲያውኑ ምላሽ ሰጥቷል። ኩባንያው በድረገጹ ላይ ባወጣው መግለጫም ጠቅላይ ፍርድ ቤት የአሜሪካውያንን የመናገር መብት በመጠበቅ ረገድ የተረጋገጠ ታሪክ አለው እናም በዚህ አስፈላጊ ህገ መንግስታዊ ጉዳይ ላይም ይህንኑ ያደርጋሉ ብለን እንጠብቃለን ብሏል። መጪው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም የቲክቶክን እገዳ ሲደግፉ የነበረ ሲሆን አሁን ላይ ሐሳባቸውን በመቀየር ስራ ሲጀምሩ የመጀመሪያ እርምጃቸው መተግበሪያውን ማዳን እንደሚሆን ጠቁመዋል። ይሁን እንጂ ይህንን ለማድረግ ምን አይነት አማራጮች ሊጠቀሙ እንደሚችሉ ግልጽ አይደለም። በመጨረሻም ዩክሬን ከዴንማርክ F-16 ተዋጊ ጀቶችን መረከቧን አስታወቀች። ዴንማርክ ለሁለተኛ ጊዜ የF-16 ተዋጊ ጀቶችን ለዩክሬን መለገሷን ፕሬዝዳንት ቮልዲሚር ዘለንስኪ አስታውቋል። በተጨማሪም ዛሬ ቅዳሜ ፕሬዝዳንቱ ወደ ፓሪስ በመጓዝ በፈረንሳይ ከከፍተኛ ፖለቲከኞችና ታላላቅ ሹማምንቶች ጋር ተገናኝተዋል። ዘለንስኪ በቴሌግራም በላኩት መልእክታቸው ዴንማርክን ያወደሱ ሲሆን በሌሎች አጋሮቻቸው ዘንድ ቁርጠኝነት ባለመኖሩ ማዘናቸውን ገልጸዋል። በዴንማርክ የተለገሱን የመጀመሪያዎቹ አውሮፕላኖች ህዝቦቻችንንና መሰረተ ልማቶቻችንን ለመታደግ በሩሲያ ላይ ሚሳኤሎችን እየጣሉ ነው ያሉ ሲሆን አያይዘውም አሁን የአየር ኃይላችን ይበልጥ ተጠናክሯል፣ ሁሉም አጋሮች ይህን ያህል ቁርጠኝነት ቢኖራቸው ኖሮ የሩሲያን ሽብር ማቆም በቻልን ነበር ብለዋል። የዘለንስኪ መግለጫ የወጣው ሩሲያ በዛፖሪዣ ግዛት በፈጸመችው ጥቃት 10 ሰዎች መሞታቸውን ተከትሎ የሐዘን አዋጅ በታወጀበት በዚህ ወቅት ነው። የአካባቢው አገልግሎት መስጫ ተቋም ላይ ያረፈው የሩሲያ ጥቃት 2 ህጻናትን ጨምሮ 24 ሰዎች ጉዳት እንደደረሰባቸው የአካባቢው ሀገረ ገዥ ኢቫን ፌዶሮቭ አስታውቀዋል። ዘለንስኪ ከጥቃቱ ጋር አያይዘው ንግግር ባደረጉበት ወቅት የሩሲያው ፕሬዝዳንት ቭላድሚር ፑቲን እውነተኛ ሰላም አይሹም ሲሉ ወንጅለዋል። በጎርጎሮሳውያኑ 2019 ከደረሰው ከባድ የእሳት ቃጠሎ በኋላ የኖተርዳም ካቴድራል እድሳትና በድጋሚ ለጎብኚዎች ክፍት መሆኑን ለማክበር በፓሪስ በተዘጋጀ ዝግጅት ላይ የታደሙት ዘለንስኪ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ከሌሎች የዓለም መሪዎች ጋር ዛሬ ቅዳሜ ይገናኛሉ። በስነ ስርዓቱ ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም የሚታደማሉ ተብለው ከሚጠበቁት እንግዶች መካከል አንዱ ሲሆኑ የአውሮፓ መሪዎች መጪውን መሪ ሩሲያ በዩክሬን ላይ በፈጸመችውና 3 ዓመታት በፈጀው ወረራ ላይ ለዩክሬን ድጋፋቸውን ማድረጋቸውን እንዲቀጥሉ ለማሳመን ይፈልጋሉ። ትራምፕ ከዘለንስኪ ጋር ይገናኙ እንደሆነ እስካሁን ድረስ ግልጽ አልተደረገም። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ቅዳሜ ምሽት አጫጭር የዓለም ዜናዎችን ነው ቀደም ሲል አድምጠን የተመለስነው። እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ህዳር 28 2017 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅታችን እንለፍ። የመጀመሪያው የምሽቱ ዝግጅታችን የትግራይ ክልል ወርቅ ለሀብት ዝርፊያ ተጋልጧል ስለመባሉ የተመለከተ ነው። የትግራይ ክልል በአሰቃቂው ጦርነትና ራብ ከደረሰበት ጉዳት ለማገገም እየታገለ ባለበት በአሁኑ ወቅት ለሀብት ዝርፊያ መጋለጡንና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ ዕጣ የተጋረጠባቸው መሆኑን ነዋሪዎችና ባለሥልጣናት ተናገሩ። በማዕድን ማውጫው አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ እያበላሸና መሬት እያራቆተ መሆኑን የዓይን እማኞችና ባለሥልጣናት ተናግረዋል። ገብረ መድን በዚህ ጉዳይ ላይ ያጠናቀረው ዘገባ እንደሚከተለው ይቀርባል።
የወርቅ ማዕድን በስፋት የሚወጣበት የሰሜን ምዕራብ ትግራይ ክልል አንዳንድ ነዋሪዎች አካባቢውን በመርዛማ ኬሚካል እየበከሉና ልጆቻችንን ለጤና እክል እየዳረጉብናቸው ስላሏቸው ወርቅ አውጪዎች አቤቱታቸውን ለፍርድ ቤት በማቅረብ ፍትህ እንዲሰጣቸው ጠይቀዋል። የሰሜን ምዕራብ ትግራይ ከፍተኛ ፍርድ ቤት ፕሬዝዳንት ዳኛ መንግስቱ ተክላይ ለአሜሪካ ድምጽ እንደተናገሩት ማዕድን ቆፋሪዎች የሚጠቀሙባቸው ኬሚካሎች የጤና የደህንነትና የመረጋጋት ስጋት ምንጭ ይሆኑ ነው።
ክብሎት ተላነ ሀፍቲ አልጸባብ ዘሎ በሕግን ፍርዓትን ከመሐደረሎ
እኔ ለማለት የምፈልገው እዚህ አካባቢ ያለው የተፈጥሮ ሀብት አጠቃቀም በሕግና በስርዓት መመራት አለበት። የጥቂት ግለሰቦች መጠቀሚያ ሊሆን አይገባም። ከዚህ ሀብት ምንጭ የሚጠቀሙ ግለሰቦችም ከሀብቱ ተጠቃሚ ባልሆነው ሕዝብ ላይ የደህንነትና የህልውና ስጋቶች እንዲሁም የጤና ችግሮች የሚያስከትሉ እንዲሆኑ ሊፈቀድላቸው አይገባም።
ማዕድን በሚወጣባቸው የክልሉ አካባቢዎች ማዕድን በሚወጣበት ወቅት ሳይናይድና ሜርኩሪ የተባሉ ሁለት የታወቁ የኬሚካል አይነቶች ጥቅም ላይ መዋላቸውና ይህም በምርመራ መረጋገጡን የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ባደረጋቸው በርካታ ቃለ ምልልሶች ለመረዳት ተችሏል። ሜርኩሪ የዓለም ጤና ድርጅት ለህዝብ ጤና ስጋት ይደቅናሉ ካላቸው ከአስሩ ዋና ዋና ኬሚካሎች ወይም በቡድን ተለይተው ከሚታወቁ የኬሚካል አይነቶች አንዱ ተደርጎ ይወሰዳል። በትግራይ የማዕድን ማውጫ ሳይናይድና ሜርኩሪ ለደህንነት አስጊ በሆነ መልኩ ጥቅም ላይ መዋላቸው ያሳሰበው የክልሉን የሳይንስና ቴክኖሎጂ ልማት በበላይነት የሚከታተለው የመንግስት አካል የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ ደህንነቱ ያልጠበቀን የኬሚካል አጠቃቀም የሚያስቆም እርምጃ እንዲወስዱ የክልሉን የመንግስት ተቋማት ጠይቋል። የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ የጨረርና የኒውክሌር ደህንነት ጉዳዮች ዳይሬክተር አቶ ግዛቸው ወለጻድቅ በየነ ቢሮአቸው ኬሚካሎች በማዕድን ቦታዎች መኖራቸውን በማስጠንቀቅ ባለፈው ጥር ወር ለክልሉ ፕሬዝዳንት ጽፈት ቤት ደብዳቤ መጻፉን ተናግረዋል። የቢሮአቸው አባላት ያሉበት ቡድን የባህል ማዕድን ቆፋሪዎች ተመስሎ ወደ ማዕድን ማውጫ ቦታዎቹ በመጓዝ አሳዛኝ ብሎ የጠራውን ሁኔታ መመልከቱን ገልጸዋል። በጣም አስፈሪ ነው ያሉት አቶ ግዛቸው እንዲህ ብለዋል።
ካሜኻ ከሜኻ ዝብልቱ ከባቢ ወርቅ ዛሪ ውስተፈላለ አካላት
ወርቅ የሚለቀምበት አካባቢ ያሉት የተለያዩ አካላት ከየት ነህ ወዴት ነህ እያሉ እንደዛ አይነት የጥናት ስራዎች እንድትሰራ ስለማይፈቅዱልህና አደጋ ሊያደርሱ እንደሚችሉም ነው ያየነው። የሚገርመው ደግሞ እንደዛ የዳሰሳ ስራ እንዳትሰራ የሚከላከሉ ጠባቂዎች አሉ። በማዕድን ስራ የተሰማሩ ሰዎች አካባቢውን ይጠብቁታል። ማን ይገባል ማንስ ይወጣል በጥብቅ ቁጥጥራቸው ስር ነው። ለምን መጣ ምን ልታደርግ ገባ በማለት ጥብቅ የሆነ ቁጥጥር ስለሚያደርጉና ወደ አላስፈላጊ አደጋም ሊከቱ ስለሚችሉ በቻልነው መጠን ከወርቅ ለቃሚዎች ጋር ተመሳስለን ገብተን ነው የቪዲዮ ምስሎቹንና ፎቶግራፎቹን ያነሳ ነው።
አንዲት በኬሚካል የተጎዳች ላምና ሴቶች ለአደጋ በሚያጋልጣቸው ሁኔታ በባዶ እጆቻቸው አፈሩን በኬሚካል ሲያጥቡ የሚያሳይ ቪዲዮ አጋርተዋል።
አክቹአሊ አካባቢ ዝበጽሕ ዘሎ
እርግጥ በአካባቢው በእንስሳት ላይ መሬት ላይ አፈር ላይ በአካባቢው ውሃ የሚጠቀም ህብረተሰብ ላይ እየደረሰ ያለው ጉዳት ምንድን ነው የሚለውን ነው ያየ ነው። እጆቻቸው የተላላጡ ሰዎች አግኝተናል። እዚያ አካባቢ ውሃ የሚጠጡ እንስሳትም ምን ያህል እየተጠቁ እንደሆነ አይተናል። እርግጥ ነው ዳሰሳችን ጥልቅ አይደለም። ቀጣይና አስቸኳይ ዳሰሳ እንዲደረግበት መንግስትን አሳውቀናል።
በታህታይ ቆራሮ ወረዳ ለንዳስላሴ ከተማ የመጠጥ ውሃ ምንጭ ከሆነው ግድብ አቅራቢያ ወርቅ በሚወጣበት ሂደት ወቅት ህገወጥ አደገኛ ኬሚካሎች ይጠቀሙ በነበሩ ሰዎች ላይ በያዝነው የህዳር ወር እርምጃ መወሰዱን የትግራይ ኮሚኒኬሽን ጉዳዮች ቢሮ የፌስቡክ ገጽ ላይ በሰፈረው ጽሑፍ አስታውቋል። አደገኛ ኬሚካሎችን በመጠቀም ህገወጥ የወርቅ ማውጣት ስራ በተሰማሩ ግለሰቦች ላይ እርምጃ ተወስዷል ሲል ጽሕፈት ቤቱ ህዳር 6/2017 ዓ.ም ባሰፈረው ጽሑፍ አመልክቷል። ስለ እርምጃው ምንነትም ሆነ ጥቅም ላይ ስለዋሉት የኬሚካል አይነቶች ዝርዝር መረጃ አልሰጠም። እንደ ክልሉ ባለስልጣናት ገለጻ ምንም እንኳን የኢትዮጵያ መንግስት ከማዕድን ማውጫዎች ትልቁ ተዋናይ ቢሆንም ከበርካታ የአፍሪካ ሀገራትና ከሩቅ ምስራቅ እስያ የመጡ የውጭ ወርቅ አውጪዎችን መኖራቸውን ተናግሯል። ለመገናኛ ብዙሃን አስተያየት የመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የትግራይ የጸጥታ ኃይሎች አባል የውጭ ኩባንያዎች ኢዛና የማዕድን ልማት ከተባለ የሀገር ውስጥ የማዕድን አውጪ ኩባንያ ጋር ከተባለ የሀገር ውስጥ ማዕድን አውጪ ኩባንያ ጋር ነው የሚሰሩት ሲል ተናግሯል። የኢዛና ኩባንያ ኃላፊ አቶ ተስፋጽዮን ደስታ መጀመሪያ ላይ ለአሜሪካ ድምጽ የስልክ ጥሪና አጭር የጽሑፍ መልእክት ምላሽ አልሰጡም። ሆኖም የአሜሪካ ድምጽ ዘገባ ከተሰማ በኋላ ግን የማዕድን ኩባንያው የተዛባ ብሎ በጠራው ዘገባ አስተያየት እንዲሰጥ አልተጠየቅኩም ያለበትን መግለጫ አውጥቷል። ኢዛና ከጦርነቱ በፊት ከውጭ ኩባንያዎች ጋር ይሰራ ነበር ያለው መግለጫ አክሎም በጸጥታና አለመረጋጋት የተነሳ ኩባንያዎቹ ከጦርነቱ በኋላ ወደ አካባቢው ተመልሰው አልመጡም ብለዋል። በሰሜን ምዕራብ ትግራይ አስገደ ወረዳ የልምዓት ቀበሌ የሚገኘው የወርቅ ፋብሪካ ከብክነትና ከአካባቢው ውድመት የጸዳ ነው ሲል ኩባንያው አስታውቋል። ባለፈው ሳምንት መገባደጃ በሰጡት አስተያየት በክልሉ ባለፉት 3 ወራት ውስጥ 28 ኩንታል ወርቅ መመረቱና ለፌዴራል መንግስት መሸጡን የተናገሩት የትግራይ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ነገር ግን የክልሉ አስተዳደር ከሽያጩ ተጠቃሚ አልሆነም ብለዋል። የኢትዮጵያ ንግድ ባንክ እንዳስላሴ ቅርንጫፍ ባለፈው 3 ወራት ውስጥ ማለትም ከሐምሌ 2016 ዓ.ም እስከ ጥቅምት 2017 ዓ.ም ባሉት 3 ወራት 17 ቢሊዮን ብር የሚያወጣ ወርቅ መግዛቱን ለመንግስት ቅርበት ያለው ፋና ብሮድካስቲንግ ኮርፖሬሽን በጥቅምት 7 2017 ዓ.ም የቅርንጫፉ ስራ አስኪያጅ አቶ ተኪኤ ግደይን ዋቢ አድርጎ ዘግቧል። እንዳስላሴ በሰሜን ምዕራብ ትግራይ የወርቅ ገበያ ማዕከል የሆነች ከተማ ናት። አቶ ገደይን ባንኩ ከባህላዊ ወርቅ አምራቾች የተለያዩ ግዥዎችን ፈጽሟል ብለዋል። የክልሉ አጠቃላይ የዘንድሮ በጀት 12.7 ቢሊዮን ብር መሆኑ ተመልክቷል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ኢትዮጵያ በዚህ ዓመት ከወርቅ ሽያጭ እስከ 2 ቢሊዮን ዶላር የውጭ ምንዛሬ በማግኘት ታሪካዊ ምዕራፍ ላይ እንደምትደርስ ያላቸውን ተስፋ ገልጸው ነበር። ጠቅላይ ሚኒስትሩ ይህን አስተያየት የሰጡት ጋምቤላ ክልል ውስጥ አንድ የወርቅ ፍለጋና የማዕድን ማውጫ ፋብሪካ በተመረቀበት ወቅት ነው። የኢትዮጵያ መንግስት የዜና ወኪል እንደዘገበው አብይ በህገወጥ መንገድ የሚፈጸመው ማዕድን የማውጣት ስራና ውስን መዋዕለ ንዋይ የዘርፉን እድገት ለረጅም ጊዜ ሲያደናቅፍ መቆየቱን ጠቅሰው የኢትዮጵያ የበለጸገ የማዕድን ክምችት ለሀገራዊ ልማት እንዲውል ጥሪ አድርገዋል። ይህም የክልሉ መሪ የሚጋሩት አስተያየት ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው ጥቅምት 10 2017 በውጭ አገራት ከሚኖሩ የክልሉ ተወላጆች ጋር በዙም በተወያዩበት ወቅት በቅርቡ በኢትዮጵያ ንግድ ባንክ የተገዛው ወርቅ ስለሚውልበት ዓላማ ተጠይቀው ነበር። አቶ ጌታቸው የአገሩን ማንነት ይፋ ሳያደርጉ በዘገባዎች ከተገለጠው በላይ 3-4 እጥፍ መጠን ያለው ወርቅ በህገወጥ መንገድ ከኢትዮጵያ ይወጣል ብለው እንደሚያምኑ ተናግረዋል። አክለውም በትግራይ የሆነ ያለውን ዓለም አቀፍ ወንጀል እየሆነ መጥቷል ብለዋል።
ዘረፋ ዝግበል ዘረፋ ጥራት ይመስለኩም ታዲያው አስገደ ኸይልካ ክንዴ ጎታት ይፈርሱ
በጣም አሳሳቢ ችግር ነው። ዝርፊያ ብቻ አይደለም። አዲያቦ አስገደ ብትሄዱ ተራሮች እየተናዱ ነው። ኬሚካል በመጠቀም ህዝብ ፍየሎቹንና በጎቹን እያጣ ነው። ኔትወርክ ያላቸው የሚታወቁ ወርቅ በመልቀም ስራ ላይ በመሳተፍ ላይ ያሉ የራሳችን መዋቅሮች ከላይ እስከታች በመሳተፍ ላይ እያሉ አሉ። ትላልቅ ዕቃዎች ከውጭ ሀገር እያስገቡ በኮንትሮባንድ መሸጥ ይህን ለመፍታት እየተንቀሳቀስን ስንሞክርም እንቅፋቶቹ ብዙ ናቸው። አሁን ትልቅ ግብረ ኃይል አቋቁመን ሙሉ በሙሉ እንገባበታለን ብለን ወስነን ጀምረናል።
ህዝቢ እንጽጽራለን ከህዝብ ጽርጻር ላይ ግን ኢንተርናሽናል ክራይም
ህዝብ እያማረረ ነው። ከህዝቡ ማማረር በላይ ግን ዓለም አቀፍ ወንጀል ሆኗል። ኔትወርኩ ብዙ ነው። መምጫው የማይታወቅ ቻይና ብለው ስዊድን ወዘተ በሁሉም ማዕዘኖች መሬት ሲቆፍሩ ነው የምታገኛቸው። በኮንትሮባንድ ወደ ብዙ ቦታዎች እየሄደ የህልውናችን አደጋ እየሆነ በመጣበት ሁኔታ ላይ ነው የሚገኘው። ሰራዊታችን ይህን በማጣራት ሊሳተፍ ይገባል። ግብረ ኃይሉ ኃላፊነት በሚሰማቸው ሰዎች እንዲመራ ነው እያደረግን ያለ ነው። አልፎ አልፎ የሰራዊቱ አባላት በዚህ ህጋዊ ያልሆነ ተግባር የተሳተፉ አሉ። ከሲቪል አስተዳደሩም የተሳተፈ አለ። በአጠቃላይ የሰራዊቱ አባሎች ጀነራሎች እየተሳተፉበት ነው የሚባለው ግን እንዲህ አይነት ስም የማጥፋት እንቅስቃሴ በመጨረሻ የሰራዊታችንን ንጽህና የሚጎዳ ነው የሚሆነው። በብልሹ ስራ ውስጥ የተዘፈቀ ማንኛውም ሰው ግን ያለ ምህረት መታገል አለብን።
የአሜሪካ ድምጽ ከትግራይ መሬትና ማዕድን ቢሮ እና ከማዕድን ሚኒስቴር እንዲሁም ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ሬዲዮ የተጠናቀረው ዘገባ ገብረ ገብረ መድህን ከዋሽንግተን ዲሲ።
የትግራይ ክልል ወርቅ ለአብ ዘርፊያ መጋለጥን በተመለከተ ያጠናቀርነውን ዘገባ ነው አድምጠን የተመለስ ነው። ቀጣይ ዝግጅታችን ደግሞ እየተጠናቀቀ ያለው የዳር ወር በየዓመቱ የኤችአይቪ ኤድስ ግንዛቤ ማስጨበጫ ወር እንደመሆኑ ይህን ምክንያት በማድረግ ያዘጋጀ ነው በኢትዮጵያ የኤችአይቪ ኤድስ አሁናዊ የስርጭት ሁኔታን የተመለከተ ነው። በኢትዮጵያ የኤችአይቪ ኤድስ ስርጭት እየቀነሰ ቢሄድም በጋምቤላ ክልልና በከተሞች እየጨመረ መሆኑን የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ዩኤንኤድስ አስታውቋል። የተቋሙ ከፍተኛ አማካሪ የሆኑትና ኢትዮጵያን ጨምሮ በአምስት አፍሪካ ሀገራት ያለውን የኤችአይቪ መቆጣጠሪያ የአምስት ዓመት መሪ እቅድና ስትራቴጂዎች ነደፋ ላይ እንደተሳተፉ የገለጹልን ዶክተር አማ ኃይሌ በዓለም አቀፍ ደረጃ የበሽታው ስርጭት መቀነሱን ገልጸዋል። ይሁንና አሁንም ትኩረት የሚያስፈልጋቸው ለበሽታው ተጋላጭ የሆኑ ቦታዎችና የህብረተሰብ ክፍሎች መኖራቸውንም ተናግረዋል። ግጭትና ጦርነት ባለባቸው አካባቢ የበሽታው ተጋላጭነት እንደጨመረ የሚያሳዩ መረጃዎች መኖራቸውንም ዶክተር አምሃ ከአሜሪካ ድምፅ ጋር በነበራቸው ቃለምልልስ ወቅት ገልጸዋል። ከአሜሪካ ድምፅ ጋር ያደረጉትን ቃለምልልስ አሁናዊ የበሽታውን ዓለም አቀፋዊ ስርጭት ሁኔታን በማብራራት ይጀምራሉ።
የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ 10-20 ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው። እንደ ዓለም በአጠቃላይ ከኤድስ ጋር የተያያዘው ሞት እና የኤችአይቪ ስርጭቱ በ75% የቀነሰበት ሁኔታ ነው ያለው እና አሁን በዓመት የሚያዙ ሰዎች ቁጥር ወደ 1.9 ሚሊዮን አካባቢ በዓለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች በተለይ ከዚህ ከመድኃኒቱ ጸረ ኤችአይቪ መድኃኒቱ ከመጀመር ጋር ተያይዞ ብዙ ሀገሮች ይሄ የኤችአይቪ ስርጭቱን ከመቆጣጠር አንጻር አጥጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል 1.9 ሚሊዮን ሰዎች በዓመት ይያዛሉ ማለት በጣም ትልቁ ቁጥር ነው።
የበሽታው ስርጭትም እየጨመረ የመጣበት ሁኔታ አለ ከቅርብ ጊዜያት ወዲህ የሚሉ አንዳንድ ሪፖርቶችን እንመለከታለን። በእርግጥ እየጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርትቷል?
ትናንሽ ጂኦግራፊ ፖኬቶች ናቸው። አሁን እንደ ድሮ እንደ ሀገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም። ያለው የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለየ ሁኔታ ግን የመጨመር የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛዥ እጽ በመርፌ የሚጠቀሙ ሰዎች አዲስ ሲመርጅ የሚያደርግበት አካባቢዎች ላይ በእነዚህ ማህበረሰብ ክፍሎች አካባቢ ኤችአይቪ ስርጭቱ እንደ አዲስ ሲጨምር ታያለ። ወይንም ደግሞ አንዳንድ ሀገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችአይቪ ስርጭት ጥሩ ተቆጣጥሮት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ እንደ ሀገር በሀገር ደረጃ ያለ የመጨመር ትሬንድ ብዙም አይታይም። ምክንያቱም ይሄ የጸረ ኤችአይቪ መድኃኒቱ በስፋት እየተስፋፋ ነው፣ በስፋት እየተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል። ሆኖም ግን እንደ ዓለም አቀፍ ከተቀመጠው ከነበረው ግቡ ምን ነበረ ለ2020 በ75% 2010 ከነበረው በ75% መቀነስ አዲስ የሚይዙ ሰዎችን ቁጥር የሚል ነበረ እና ከኤችአይቪ ጋር የተያያዘውን ሞት በ75% የመቀነስ የሚል ነበር። ብዙ ሀገሮች ያንን በአስር ዓመት ውስጥ ማሳካት አልቻሉም ነበር፣ በ75% ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ የመቀነስ ነው።
ከማህበረሰቦች መካከል አሁን ካነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ
አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ ያው ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብሎ ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ፣ ሐረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው። አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ፣ ድሬዳዋ እና ሐረሪ ስርጭታቸው ከፍ ያለ ነው። ወደ 3% ከ2.5 እስከ 3.5 መካከል ላይ ያወድቃሉ። እነዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለው እና የጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው። ከ2.9 ምናምን አካባቢ ነው እና ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ እንደዚህ ሪጅናል በክልል መካከል ያለው ልዩነት። ከዛ በተጨማሪ እንግዲህ ያው አማራ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንጻር በጣም ዝቅተኛ ስርጭት ያለባቸው ናቸው እና ኦሮሚያ፣ አፋር ሳይሆን ሶማሌ እና አንዳንድ የደቡብ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ እና በክልሎች መካከል ልዩነት አለ። በክልል መካከል ብቻ ሳይሆን በወረዳዎች መካከልም በጣም ሰፊ ልዩነት አለ እና አጠቃላይ ካሉን ወደ ከ1150 በላይ ወረዳዎች አሉ። ከነዛ ውስጥ ወደ 300 የሚሆኑት ናቸው በከፍተኛ ሁኔታ በኤች አይ ቪ ስርጭቱ የተጠቁት እና አብዛኞቹ የከተማ ነክ ቀመስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ።
በኢትዮጵያ ውስጥ በተለይ ባለፉት 4-5 ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፣ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎችስ ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸው እና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን።
አንድ የወጣ ጥናት ነበር። ለምሳሌ 2023 በፈረንጆቹ የትግራይ ክልልን በተመለከተ 30-40 የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊት እና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤች አይ ቪ መድኃኒቱን እየወስዱና የከታተሉ ከነበሩት ሰዎች ወደ 3000 አካባቢ የሚሆኑ ሰዎች እነዚያ 40-30 የሚሆኑ ጤና ጣቢያዎች ውስጥ 800 የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መጥተው ይወስዱ የነበረው እና አብዛኞቹ ኦልሞስት ከ2/3 የሚሆኑት ጸረ ኤች አይ ቪ መድኃኒት የሚጠቀሙ ሰዎች በጦርነቱ ወቅት መተው መድኃኒታቸውን እየወሰዱ አልነበረም ማለት ነው። ያ የሚያሳይ ምንድን ነው? አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎቹ መድኃኒታቸውን በትክክል በማይወስዱበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነው። እና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅሙ የኮንደም ስርጭት፣ የኤች አይ ቪ ምርመራ፣ ከእናት ወደ ልጅ የነበረው አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው ሪፖርት ላይ የትግራይ ክልልን ሪፖርት ስትመለከተው በአብዛኛው ነገር ወደኋላ ቀርቶ ታገኘዋለህ። የእናቶችና ህጻናት የኤች አይ ቪ መድኃኒት፣ ጸረ ኤች አይ ቪ መድኃኒት ምርመራን በተመለከተ ያለው እንዳለ አጠቃላይ እንትኑ አማራም የመቀነስ ምልክት እያሳየ ነው። ይሄ የሆነው ያው ከግጭቱ ጋር ተያይዞ ሊሆን እንደሚችል ይገመታል እና በቀጥታም እንግዲህ ዳታ ሰብስቦ በጥናት ማረጋገጥ የሚያስፈልግ ነው የሚሆነው። ምን ያህል አስተዋጽኦ አድርጓል ይሄ ጦርነት የኤች አይ ቪ ስርጭቱ ከመጨመር አንጻር፣ ከጦርነቱ በፊት የነበረው ስርጭት ምን ይመስላል፣ አሁን ከጦርነቱ በኋላ ወይም በጦርነቱ ወቅት ያለው ስርጭት ምን እየመሰለ ነው የሚለውን በደንብ መሬት ላይ ያለውን ዳታ ምርመራ አድርጎ እንግዲህ አሁን በሀገር አቀፍ ደረጃ ይሄ የህዝብና እንትን የዴቼስ ዴሞግራፊክ ሰርቬይ የምንለው አለ። እሱ እየተሰራ ነው። የእሱ ውጤት በቅርቡ ሲመጣ በግልጽ በዳታ አስደግፎ ወይም መተንተን የሚቻል ይሆናል።
ምንስ መደረግ አለበት? በቀጣይ ሊሰሩ የሚገባቸው የሚገባው ምንድን ነው ይላሉ።
ድሮ ከነበረው ድጋፍ መቀዛቀዝ በጣም አለ። ሌሎችም ደግሞ ቅድሚያ የሚሰጣቸው ነገሮች እንደ ኮቪድ የመሳሰሉ ነገሮች ከመምጣታቸው ጋር ተያይዞ ያለውን ሀብት የሚሻሙበት ሁኔታ ተፈጥሯል እና ለዛ ነው እንደ አገርም እንደ ዓለምም ትኩረት ተደርጎ ባለችው ገንዘብ ለውጥ የሚያመጣ ስራ ላይ ትኩረት መደረግ አለበት የሚል ግፊት አለ። ከዓለም አቀፍም ያው እንደ አገርም ያንን ለማድረግ ነው እየሞከርን ያለ ነው። ቅድሚያ ሰጥተን ቅድሚያ እንዲሰጣቸው የሚገባቸውን የህብረተሰብ ክፍሎች እና አካባቢዎች ትኩረት አድርገ መስራት ነው ያለብህ። ያለህ ሀብት በጣም ከዓለም አቀፍ የምታገኘው ከሀገር ውስጥም የሚገኘው ሀብት በጣም እያነሰ በሚመጣበት ጊዜ በዛ ገንዘብ ትልቅ ለውጥ ላመጣ የምችለው ምን ብሰራ ነው የሚለውን ማሰብ በጣም ያስፈልጋል እና በዛ ሀሳቤ ትኩረት የሚሰጣቸው የህብረተሰብ ክፍሎች እና አካባቢዎችን ለይቶ መስራት በጣም አስፈላጊ ነው እና ያን ለይቶ ለመስራት ሙከራ እየተደረገ ነው እና አሁን በተለይ ኮንዶም ላይ ሰፊ ስራ መሰላት ያስፈልጋል። ኮንዶም በሁሉም አካባቢ እንዲገኝ ከማድረግ አንጻር ህብረተሰብ ክፍል በተለይ ተጋላጭ የሆነ ህብረተሰብ ክፍሎች ኮንዶም እንዲጠቀሙት ከማድረግ አንጻር ሰፊ ስራ መስራት ይጠበቅብናል። ምክንያቱም ኮንዶም አንዱ ትልቁ የመከላከያ መንገድ ነው። ሁለተኛ ወጣቶችን በተለይ ይሄ ራስን በአንድ መወሰንን የመሳሰሉ ወሲብ ከመጀመር መዘግየትን የመሳሰሉ ነገሮችን ለወጣቶች ማስተማር እንደገና ክህሎታቸውም እንዲጨምር በትምህርት ቤት ሰፊ ስራ መስራት ያስፈልጋል። ትምህርት ቤቶች ስቲል ትልቅ ሚና መጫወት አለባቸው። ምንም እንኳን አብዛኛው ስራ የጤና ሴክተሩ ወይም የጤና ዘርፉ ስራ እየሆነ ቢመጣም የኤች አይ ቪ ኤድስ ጉዳይ ጸረ ኤች አይ ቪ መድኃኒቱ ከመምጣቱ አንጻር አሁንም አንዳንድ ግን ወሳኝ የሆኑ ባለድርሻ አካላት አሉ፣ እንደ ትምህርት ያሉ እና እንደ ትላልቅ ኢንቨስትመንት ፕሮጀክቶች። እነዚህ ሁለቱ ትምህርት ተማሪዎቹን እና አስተማሪዎቹን ትኩረት አድርገው፣ እነዚህ ትልልቅ ፕሮጀክቶች ደግሞ በስራቸው ያሉ ሰራተኞችን ትኩረት አድርገው ሰፊ ስራ መስራት አለባቸው።
ዶክተር አማሀ በዛሬው የፕሮግራማችን ላይ ተገኝተው በዚህ ጉዳይ ላይ ሀሳቦትን ስላካፈሉን በጣም እናመሰግናለን። ለነበረን ቆይታም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግኖታለሁ። መልካም ጊዜ ይሁንልዎት።
በጣም አመሰግናለሁ። እኔም ቪኦኤ ለሰጠኝ ድል መልካም ጊዜ ይሁንልዎት። አስሜ
ከአሜሪካ ድምፅ ወደ እናንተ ይደርስ የሚገኘው የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ በኢትዮጵያ ተባብሶ የቀጠለው ግጭትና ውከትን ይመለከታል። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች በአማጽያንና በፌዴራል ኃይሎች መካከል ተባብሶ የቀጠለው ግጭት በሺዎች ለሚቆጠሩ ሲቪሎች ሞትና በሚሊዮኖች ለሚቆጠሩ ደግሞ መፈናቀል ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ በስልጣን በቆይባቸው ባለፉት 5 ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች የተካሄዱ ግጭቶችንና ተግባራዊ ያልሆኑ የሰላም ጥሪዎችን ወደ ኋላ የሚመለከተው ባሩን ማሩፍ የተዘጋጀውን ትንታኔ እንግዲህ ወልዴ እንደሚከተለው ወደ አማርኛ መልሶታል።
እየተጠናከረ የመጣ የመንግስት ወታደራዊ እርምጃ፣ የአማጽያን ጥቃት፣ የሲቪሎች ኢላማ መደረግ፣ የአንገት መታረድን ያሳያሉ የተባሉና ያልተረጋገጡ ቪዲዮዎች፣ እገታ፣ የትምህርት ቤቶችና የሆስፒታሎች መዘጋት፣ ለሰላም የሚደረጉ ጥሪዎች፣ እነዚህ ሁሉ የአፍሪካ ህብረት መቀመጫና በአገሪቱ በርካታ ህዝብ ከሚኖሩባቸው ሀገራት አንዷ በሆነችው በኢትዮጵያ በተመሳሳይ ጊዜያት በመከሰት ላይ ያሉ ድርጊቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ለሰላም ቃል የተገባ ቢሆንም በስልጣን በቆዩባቸው ባለፉት 5 ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች በመቶ ሺህ የሚቆጠሩ ሰዎች ተገድለው በሚሊዮኖች ተፈናቅለዋል። በትግራይ ክልል የነበረው ጦርነት ፕሪቶሪያ ላይ ከሁለት ዓመታት በፊት በተፈረመ ተኩስ የማቆም የሰላም ስምምነት አማካይነት ሲቆም፣ በአማራና በኦሮሚያ ክልሎች ግን የትጥቅ አመጾች ቀጥለዋል። በግጭቱ የሚሳተፉት ሁሉም ወገኖች የመብት ጥሰት እንደፈጸሙ ክስ ቢቀርብባቸውም ሁሉም ተጠያቂ እንዳልሆኑ አስታውቀዋል። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግስት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ በማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። ይህ የመንግስት እቅድ በፌዴራልና በትግራይ ኃይሎች መካከል በነበረው ጦርነት ወቅት ከፌዴራል ኃይሎች ጋር ወግነው ሲዋጉ ከነበሩ የፋኖ ኃይሎች በኩል ተቃውሞ ገጥሞታል። በኦሮሚያ ክልል ደግሞ የኦሮሞን ህዝብ ነጻነት ለማጎናጸፍ በሚል ከተነሳው ከኦሮሞ ነጻነት ሰራዊት ጋር በ2010 ዓ.ም የጀመረው ውጊያ አሁንም ቀጥሏል። የኢትዮጵያ መንግስት ለድርድር ዝግጁ እንደሆነ በተደጋጋሚ ምልክት ቢያሳይም ግጭቱ እንደቀጠለ ነው። በፌዴራል ጦርና በፋኖ ኃይሎች መካከል በመካሄድ ላይ ያለው ግጭት በበርካታ ዞኖች ተባብሶ ባለፈው ጥቅምት በ30% መጨመሩን የትጥቅ ግጭቶችንና ስፍራዎችን የሚከታተለው ገለልተኛው ፕሮጀክት ACLED አስታውቋል። ፕሮጀክቱ በተጨማሪም ከሚያዝያ 2016 ዓ.ም ወዲህ በአማራ ክልል የተፈጸመው የድሮን ጥቃት የ430 ሰዎችን ህይወት እንደቀጠፈ ሪፖርት መደረጉን አውስቷል። በጥቅምት 26 ቀን 2017 ዓ.ም ዝብስት በተባለች ጎጃም ከተማ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል በነበረው ውጊያ በድሮን በተፈጸመ ጥቃት 43 ሰዎች መገደላቸውን ነዋሪዎችና የአይን ምስክሮች አስታውቀዋል። የመንግስት ባለስልጣናት አስተያየት እንዲሰጡ ከቪኦኤ ለቀረበላቸው ጥያቄ ምላሽ አልሰጡም። ነገር ግን የመንግስት ኮሚኒኬሽን ጉዳይ ሚኒስትር ለገሰ ቱሉ ከጥቃቱ ጥቂት ቀናት በኋላ መንግስት በአማራ ክልል ሲቪሎችን ኢላማ አድርጓል መባሉን አስተባብለዋል። በስም ያልተጠቀሷቸው ብዙሃን መገናኛዎች በመንግስት የሚወሰዱ ወታደራዊ እርምጃዎችን በሲቪሎች ላይ እንደተፈጸሙ አድርገው ያቀርባሉ ብለዋል።
በውጭ ሀገሮች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደል የማይዘግቡ ግን መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ መስዶን እርምጃ ኋላ ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሐንን እየገደሉ እያገቱ እየዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያወጡ አካልን ንጹህ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም፣ ተቀባይነትም የለው። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩል ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል።
የኢፌዴሪ መከላከያ ኃይል ከሁለት ወራት በፊት ባወጣው መግለጫ በፋኖ ታጣቂዎች ላይ ከፍተኛ ወታደራዊ ዘመቻ እንደሚደረግ አስታውቋል። በአማራ ክልል ያለው ግጭት እያየለ መምጣት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ጠቅላይ ሚኒስትር አብይ አህመድ ስልክ እንዲደውሉ አድርገዋል። በስልክ ውይይቱ የውጭ ጉዳይ ሚኒስትሩ በአማራ ክልል የጨመረ የመጣው ሁከት እንዳሳሰባቸውና በሌሎችም ኢትዮጵያ ውስጥ ለሚታዩ ግጭቶች ፖለቲካዊ ውይይት ማድረግ አስፈላጊ መሆኑን ለአብይ እንደነገሯቸው ተዘግቧል። የኢትዮጵያ መንግስት 23 ሚሊዮን ህዝብ ይኖርበታል በሚባለው የአማራ ክልል በነሐሴ 2016 ዓ.ም አስቸኳይ ጊዜ አውጇል። አዋጁ ባለፈው ሰኔ የጊዜ ገደቡ ቢያልፍም ከኢትዮጵያ ፌዴራል ኃይሎችና ከአማራ ክልል ኃይሎች የተውጣጣ ግብረ ኃይል ለአንድ ወር ባደረገው ዘመቻ በሺህ የሚቆጠሩ ሰዎች በዘፈቀደ ታስረዋል ሲል የመብት ቡድኑ አምነስቲ ኢንተርናሽናል አስታውቋል። ከመስከረም 18 2017 ዓ.ም ጀምሮ በሺህ የሚቆጠሩ ሲቪሎች በመላ አማራ ክልል በሚገኙ ጊዜያዊ መጠለያዎች ግብረ ኃይሉ አስሯል ሲል አምነስቲ ይፋ ባደረገው የምርመራ ሪፖርቱ አስታውቋል። የኢትዮጵያ መንግስት በአምነስቲ ሪፖርት ላይ ምላሽ እንዲሰጥ የተደረገው ሙከራ ሳይሳካ ቀርቷል። በአማራ ክልል በርካታ ትምህርት ቤቶች በመዘጋታቸው በሚሊዮን የሚቆጠሩ ልጆች ከትምህርት ውጪ እንዲሆኑ አስገድደዋል። ባለፈው መስከረም 10 ቀን ምስራቅ ጎጃም ውስጥ ሲናን በተባለ ስፍራ ሁለት መምህራን ተገድለዋል። ይህም በክልሉ በትምህርት ስራ ላይ በተሰማሩት ዘንድ ስጋት መፍጠሩን እነዚሁ ሰራተኞች ተናግረዋል። የአካባቢው አስተዳደር የትኛውንም ቡድን በስም ሳይጠቅስ በአማራ ስም የሚምሉ ብሎ የገለጻቸው ቡድኖችን ለግድያው ተጠያቂ አድርጎ ክስ አሰምቷል። በደሴ ከተማ ደግሞ ሙልጌታ ከበደ የተባሉ ዳኛ ጥቅምት 4 ቀን ከስራ ወደ ቤት በመመለስ ላይ ሳሉ በመኪናቸው ውስጥ በተፈጠረ ፍንዳታ መገደላቸው ታውቋል። ፖሊስ ፍንዳታው መኪናቸው ውስጥ በነበረ ፈንጂ አማካኝነት የተከሰተ እንደነበር አስታውቋል። ህዳር 1 ቀን 2017 በቆቦ ከተማ የብልጽግና ፓርቲ ኃላፊ የነበሩት ደርቤ ሙልጌታ በጥይት ተገድለዋል። የፓርቲው ባለስልጣን የሆኑት ከድር ሙስጠፋ ለአማራ ህዝብ እንታገላለን የሚሉ ጽንፈኞች ብለው የገለጿቸው ቡድኖችን ለግድያው ተጠያቂ አድርገዋል። የቀድሞ ጋዜጠኛና በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ተብሎ የሚጠራው መሪ እንደሆኑ የነገሩን አቶ እስክንድር ነጋ ቡድኑ ሲቪሎችን ኢላማ አድርገዋል መባሉን ከሳምንት በፊት ከቪኦኤ ዘጋቢ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስ አስተባብለዋል።
በፍጹም እኛ መንግስትን የምንዋጋው ሲቪሎች በመጠቃታቸው ነው።
አቶ እስክንድር በአማራ ክልል የተለያዩ የፋኖ ቡድኖች እንዳሉ አምነዋል። ፋኖ ለምን ትምህርት ቤቶች መዘጋታቸው ትክክለኛ ነው ብሎ ያምናል? እንደገና መከፈታቸውንስ ለምን ይቃወማል? ተብለው ለተጠየቁት አቶ እስክንድር ሲመልሱ ለተማሪዎቹና ለማህበረሰቡ ደህንነት ሲባል ነው ብለዋል።
ኦርጋናይዜሽን ኢዝ ኮንሰርንድ ኢትስ አባውት ሴፍቲ ዌን ኢት ካምስ ቱ ስኩል።
እንደ ድርጅታችን ከሆነ ጉዳዩ የደህንነት ነው። ትምህርት ቤቶችን በተመለከተ የደህንነት ጉዳይ ያሳስበናል። እኛ ብቻ ሳንሆን ወላጆችም የደህንነት አለመኖር ያሳስባቸዋል። ምክንያቱም ትምህርት ቤቶች በድሮን ኢላማ ይደረጋሉ። መንግስት ትምህርት ቤቶችን ያጠቃል፣ ይደበድባል። ከሰማይ ትምህርት ቤቶች ላይ ጥቃት ይፈጸማል እና በዋናነት የደህንነት ጉዳይ ነው፣ የልጆችና የመምህራን ደህንነት። ይህ ጦርነት እስከተካሄደ ድረስ ተማሪዎች ደህንነታቸው የተጠበቀ አይሆንም።
ገለልተኛ የምርመራ ቡድኖች ክልሉን መጎብኘት እንዲችሉ መንግስት እንዲፈቅድም አቶ እስክንድር ጠይቀዋል።
ገለልተኛ ቡድኖች ገብተው ጉዳዩ እንዲመረምሩ መንግስት ይስማማል። ሁላችንም ተጠያቂ መሆን አለብን። ይህን አጽንኦት መስጠት ፈልጋለሁ። በተፈጸመው ሰቆቃ ላይ ለሚደረገው የምርመራ ግኝት ሁላችንም ተጠያቂ እንሁን።
ከአቶ እስክንድር ነጋ ጋር ላደረግነው ቃለ መጠይቅ ከበርካታ የመንግስት ባለስልጣናት ምላሽ ለማግኘት ብንሞክርም አልተሳካም። በብልጽግና ፓርቲ ምስረታ 5ኛ ዓመት ክብረ በዓል ላይ እሁድ ህዳር 22 ቀን 2017 ዓ.ም ተመረጠ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አማጺያን ወደ ሰላም ንግግር ጠረጴዛ እንዲመጡ በድጋሚ ጠይቀዋል።
ደጋግሜ እንዳነሳሁት በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላችኋለሁ። ክላሽ እንዲበቃ ክላሽ ያነገባችሁ በዚያም እንድል ይገኛል ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል። ሞክራችኋል አልሆነም ወደፊትም ስለማይሆን በሰላም በውይይት በጋራ ሀገራችን እናብለጽግ በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ ፈልጋለሁ።
አብይ ንግግሩን ባደረጉ በሰዓታት ውስጥ የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ተለይተው ከወጡትና የቀድሞ የማዕከላዊ እዝ አዛዥ ከነበሩት ጃልሰኝ ጋራ የሰላም ስምምነት ተፈራርመዋል። ክልላዊ መንግስቱን ወክለው የፈረሙት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ
ድራንዶሴ ወራን ብልሱማ ኦሮሞ ሙርቴ ካና ዋምቻ ኡመን ኦሮሞ ዴስ ፈቃቹዳን ሙርቴ ኡላና ካና
በመጀመሪያ የኦሮሞን ህዝብ ጥያቄ ተቀብላችሁ ይህን የጀግና ውሳኔ ወሰናችሁ የኦሮሞ ነጻነት ሰራዊት አባላትን ማመስገን ፈልጋለሁ። ህዝባችን ላለፉት አመታት በበርካታ መስዋዕትነት ውስጥ አልፎ እዚህ ደርሷል። የኦሮሞ ፖለቲካን የሚያራምዱት ግን ትግሉን ወደ ተፈለገው ደረጃ ስላላደረሱት አሁንም ህዝቡ ለችግር ሲዳረግ ቆይቷል። በተለይ ባለፉት አመታት በመካከላችን በነበረው ችግርና ሌሎች ኃይሎችም ጣልቃ ገብተውበት የኦሮሞ ቄ ቦርድ ደም የሚፈስበት ቦታ ሆኗል። የፖለቲካ ልዩነቶችን በዘመናዊ መልኩ መፍታት ብልህነት ነው። ስለዚህ በኦሮሞ ዘንድ መጎዳዳት እንዳይኖር የኦሮሞ ትግል ፈር እንዲይዝ የዛሬው ስምምነት ወሳኝ ነው። በታሪክ ማህደርም የሚሰፍር ነው። ዛሬን ተቀበላችሁ የመጣችሁ እናንተ ጀግኖቻችን ናችሁ። እናከብራችኋለን። እንኳን ደህና መጣችሁ ላለው
ባለፈው መስከረም የቀድሞ የኦሮሞ ነጻነት ሰራዊት የሥራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት ጃልሰኝ ነጋሳ ከኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ኩማ ድሪባ መነጠላቸውን አስታውቀው ነበር።
ህግና ደንብ እንደዚሁም መተዳደሪያ ደንብ የሌለው ድርጅት ነው። ጥፋት ሲሰራ ተጠያቂነት የሌለበት ድርጅት ነው። ህግና ደንብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረድተን እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነጻነት ሰራዊት አመራር ጋራ መቀጠል አንችልም ብለን ነው መግለጫ ያወጣ ነው። አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣ ነው።
የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ግን ሰኚ ምክንያታቸውን አጣጥሏል። የኦሮሞ ነጻነት ሰራዊት አመራር አንዱ የሆኑት ጅረኛ ጉደታ የተፈጸመውን ስምምነት ስላቅ ነው ሲሉ ገልጸውታል። ጅረኛ በተጨማሪም መንግስት ከስምምነት የፈጸመው ከድርጅቱ የተባረሩ ብለው ከጠሯቸው ግለሰቦች ጋር ነው ሲሉ ተናግረዋል።
ሞቱማ ናኖ ኦሮሚያ ወራነ ብልሱማ ኦሮሞ ወሊን ኦቶ ሂንታኔ እናመ ወራነ ብልሱማ ኦሮሞ ወሊን አቺ በሄ
የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ጋር ሳይሆን የድርጅቱን ህግ አፍርሶ ከመከላከያ ሰራዊት ጋር ህገወጥ የሆነ ግንኙነት እንደነበረ አውቀን የአስተዳደር እርምጃ ከተወሰደበት ግለሰብ ጋር ነው ስምምነት ያደረገው እንጂ ከኦሮሞ ነጻነት ሰራዊት ጋር ያደረገው ስምምነት እንዳልሆነ መለየት አለበት።
በአማራ ክልል የሚገኘው ፋኖም መንግስት ስለ ሰላም ውይይት የሚሰጠውን ገለጻ የይምሰል ሲል ይገልጸዋል። አቶ እስክንድር ነጋ
The government always speaks about peaceful resolution to armed conflict.
መንግስት ለትጥቅ ግጭቶች ሰላማዊ መፍትሄ ይሰጥ ሲል የሚያሰማው ጥሪ እውነተኛው ነው ያውቅም። በወታደራዊ ድል ነው የሚያምነው። ይህን እምነታቸውን ካልቀየሩ አሁን ባለው ሁኔታ ከሆነ ስለ ሰላማዊ መፍትሄ ሲናገሩ ከምር መውሰድ አስቸጋሪ ነው።
ለደህንነታቸው ሲሉ ስማቸው እንዲገለጽ ያልፈለጉና በኢትዮጵያ የሚገኙና ገለልተኛ እንደሆኑ የሚገልጹ ተንታኝ ሁለቱም አማጺ ኃይሎች መንግስትን ከስልጣን ለማስወገድ አቅሙ የላቸውም ሲሉ ተናግረዋል። ይህ ሁሉም ወገኖች አሸናፊ ሆነው የሚወጡበት አይደለም፣ መንግስትም ይህን ይረዳል የመንግስት እቅድ አማጽያንን አዳክሞ ወደ ድርድር ጠረጴዛው እንዲመጡ ማድረግ ነው ሲሉ ኢትዮጵያዊ ተንታኝ ተናግረዋል። ተንታኙ በተጨማሪም ዘግይቶም ቢሆን በቅርቡ ድርድር መኖሩ አይቀርም ሲሉ ተናግረዋል። ሁሉም ይህን ያውቃል። ድርድሩን ጠንካራ ቁመና ሲኖራቸው መጀመር ነው የሚፈልጉት። ነገር ግን ያ እስከሚሆን ግጭቱ ይቀጥላል። እየጋመ የሚሄድ ግጭትም ሊሆን ይችላል ሲሉ ተንታኙ ተናግረዋል። ሃሩን ማሩፍ ላዘጋጀው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አብራችሁን ስላላችሁ እናመሰግናለን። የቅዳሜ ምሽት ዳር 14 2017 ዓመተ ምህረት ዝግጅታችን እንደቀጠለ ነው። አሁን የመጨረሻው ዝግጅታችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የመጨረሻው ዝግጅታችን የሚሆነው ደግሞ እስራኤል በሊባኖስ ላይ በመታከያደው ጥቃት ኢትዮጵያውያን ምን ጉዳት ደረሰባቸው በሚል በሀገሪቱ ከሚኖሩ ኢትዮጵያውያን ጋር ያደረግነውን ቆይታ ይመለከታል። እስራኤል በሊባኖስ የሚገኘውን የህዝቦላ ታጣቂ ቡድን ለማጥፋት ከመስከረም ወር ጀምሮ ያካሄደች ባለችው የአየር ጥቃት ቢያንስ 5 ኢትዮጵያውያን መገደላቸውንና በርካቶች መቁሰላቸውን ቤሩት የሚገኝ ለትርፍ ያልተቋቋመ ድርጅት ለአሜሪካ ድምጽ ገልጿል። እኛ ለኛ በስደት የተሰኘው በጎ አድራጎት ድርጅት መስራች ባንቺመር ከአሜሪካ ድምጽ ጋር በነበራቸው ቆይታ እስራኤል ጥቃቱን አጠናክራ በቀጠለችበት ወቅት አዳዲስ ኢትዮጵያውያን ስደተኞች ወደ ቤሩት መግባት መቀጠላቸውን አመልክተው የኢትዮጵያ መንግስት አዲስ የተደረሰውን የተኩስ ማቆም ስምምነት ተጠቅሞ ዜጎቹን ከሊባኖስ እንዲያስወጣና ወደ ሊባኖስ የሚያቀኑ አዳዲስ ስደተኞችንም እንዲያስቆም ጠይቀዋል። ስመኝሽ ቆየ ከበጎ አድራጎት ድርጅት መስራቿ ጋር ያደረገችው ቆይታ እንደሚከተለው ይቀርባል።
በእስራኤልና በሂዝቦላ መካከል ለሳምንታት የተካሄደው ጦርነት ለማስቆም የተኩስ አቁም ስምምነት መደረሱን ተከትሎ አሁን በቤሩት ያለው ሁኔታ ምን ይመስላል?
እንግዲህ ያው ለጊዜው ጸጥ ያለ ነው። ያው ድሮኑን በተመለከተ ቦምቡን በተመለከተ ማለት ነው። አገሪቷ በምን አይነት ሁኔታ ትገኛለች የሚለው በብዙ ቦታዎች ናቸው የፈራረሱት። ብዙ ወቶቻችን የሚኖሩበት የሚሰሩበት፣ እንዲሁም የዚህ ሀገር ዜጎች ቤት ንብረቶቻቸው ብዙ ቦታ ነው ያው የወደሙት። ብዙ ህይወት አልፈዋል። የቆሰሉ ሰዎች አሉ። እስካሁን ድረስ ቁጥሩ ይሄን ያክል ተብሎ መታወቅ አልቻለም። ያው በግልጽ ካለው ሁኔታ እና ካለው በየቀኑ በየሰዓቱ ድብደባ አንጻር ቁጥር አለማድረግ የሞተውን ለማንሳት አልቻለም። ያው እስካሁን ድረስ ባሉት እንግዲህ የሰማናቸው ከአምስት በላይ የሚሆኑ ኢትዮጵያኖች ህይወታቸው እንዳለፈ ወደ 4 አካባቢ የሚሆኑ ሱዳኖች እንዲሁም የባንግላዴሽ ዜጎች እንደሞቱና እንደቆሰሉ ነው እንግዲህ እየሰማ ነው። ያሳዝናል።
እንግዲህ ሳምንታት ተቆጥረዋል ይሄ ጦርነት ከተጀመረ እና በዛ የሚኖሩ ኢትዮጵያውያን በወቅቱ በተጀመረበት ሰዓት በተነጋገርንበት ጊዜ ኤምባሲ ውስጥ የተወሰኑት መጠለያ አግኝተው እንደነበር፣ የተቀሩትም አንዳንዶቹም ካሉበት መኖሪያቸው መውጣት ሳይችሉ አደጋ ውስጥ እንደነበሩ ነግረሽን ነበር እና አሁን በዚ ያሉ ኢትዮጵያውያን እንዴት ናቸው? የት ነው ተጠልለው የሚገኙት?
እንግዲህ ኢትዮጵያኖች በአጠቃላይ በየቦታው ነው ያሉት። ወደ የኢትዮጵያ ኤምባሲ ወይም የኢትዮጵያ ኮሚኒቲ የሚያስተዳድረው መጠለያ ውስጥ ከ200 በላይ ኢትዮጵያኖች አሉ። ሌሎች ልጆቻችን የሚገኙት በየመጠለያው ነው። ሌሎች መጠለያዎች አሉ፣ ቤተክርስቲያን፣ ገዳማት ውስጥ፣ በየሰው ቤት። አብዛኛው በየሰው ቤት 20 ምናምን እየሆኑ 10 ምናምን እየሆኑ በየሰው ቤት ነው ያው ተጠግተው ያሉት። መንገድ ላይ የሚያድሩ ነበሩ። ባህር ዳርቻ ላይ እየሄዱ ድንኳን ተክለው ላስቲክ አንጥፈው ምንም መሄጃ ስለሌላቸው በተለይ ሱር ሳይድ አካባቢ በጣም ወጣ ያለበት አካባቢ ላይ የሚኖሩ የነበሩ ልጆቻችን ማታ ማታ ባህር ላይ ያድራሉ፣ ሜዳ ላይ ማለት ነው።
ቅድም 5 ያክል ኢትዮጵያኖች ህይወታቸውን እንዳጡ መስማታቸውን ነግረሽናል። የቆሰሉ የተጎዱ ሳሉ ምን አይነት በምን መልኩ ነው ህክምና የሚያገኙት?
በፍንዳታ የቆሰሉ ልጆች አሉ፣ ቆስለው ሆስፒታል ያሉ፣ እንዲሁም ደግሞ መጠነኛ ጉዳት ደርሶባቸው ታክመው ወደ የቤታቸው የሚሄዱ አሉ። ያው ወቅቱን ተመልክቶ የተወሰነ አሰስታንስ እየተደረገ ነው በአይንም በኤምኤስኤፍም። ያው በቂ ባይሆን እንግዲህ ያው የመጀመሪያ እርዳታ እየተደረገ ነው።
እንግዲህ የእኛ ለእኛ በስደት ከመጀመሪያው ግጭቱ ጥቃቱ መፈጸም ከተጀመረበት ጊዜ አንስቶ በተለይ ለኢትዮጵያን ስደተኞችም አጠቃላይ ለአፍሪካውያንም ድጋፍ ሲያደርግ ቆይቷልና አጠቃላይ ሁኔታውን እንዴት ትገልጸዋለች? በሰው ላይ ደረሰው መደናገጥ፣ ቤት ንብረት ጥሎ መሄድ፣ አጠቃላይ ስሜታቸው ምን ይመስላል?
ያው እንግዲህ የእኛን ስደተኛውን በተመለከተ ያው ሲጀምር የቋንቋ ችግር አለ። ይህንን ነገር በአረበኛ ነው የሚያቀርቡት ወይ ደግሞ በአረበኛ የተጻፈ ነው። የተለያየ አንዳንድ ሶሻል ሚዲያ ላይ የሚደረገው እንግሊዝኛ ነው እና ከመጀመሪያ ስንጀምር የኢንፎርሜሽን ችግር አለ። የኛ ልጆች ስል ሁሉንም ዜጋ ያካተተ ነው ስደተኛውን ለማለት ነው። እና ከኢንፎርሜሽን ጀምሮ ነው ችግር ያለው። በቂ የሆነ ኢንፎርሜሽን የላቸውም። ለምሳሌ ትናንትና የመጣው ወንድማችን የሱዳን ነው ከነ ባለቤቱ ኢትዮጵያ ናት ባለቤቱ ከነ ልጆቹ ውጡ ሲባሉ አልሰሙም። እነሱም በደንብ መረጃ የላቸውም። ግን ሁሉም የሰፈሩ ሰው ለቆ የመጨረሻ የነበረ የመሳሪያ ተኩስ ላይ ነው ሰምተው ልቀቁ የሚል ሲወጡ ነው ወጥተው ትንሽ እንደተራመዱ ነው ቤታችን ላያችን ላይ ፈረሰ የሚል ያው እያዩ ቤታቸውን የመቱት ማለት ነው። እና የዛቻም አለ። ለሶስት ሰዓት ያክል ነው ካሉበት ቦታ ወደ ቤሩት በእግራቸው የመጡት። ሁለተኛው ችግር ደግሞ ትራንስፖርት ነው። ያው እኛም ደግሞ አልፈን እነሱ ጋር ለመድረስ ሌላ የሚመጡ ብዙ ቦታዎች አሉ። ነው በስልክ ነው እያለቀሱ እየጮሁ ነው የምትሰሚያቸው። እና እኔ በህይወቴ ያው አላየሁም እንደዚህ አይነት ነገር። ብዙ ክራይሲሶችን ምናምን አልፈናል። ይሄ ግን ከባድ ነበር። መጠለያዎች ያሉበት ቦታ መጠለያ መሆን የማይችሉ አባንኑ ፎቆች ክፍት የሆኑ መስኮት በር የሌላቸው በጣም ይበርድም በጣም አሁን ማለት ነው። እና መሬት ላይ ሲተኙ፣ የመኪና ጋራጅ ውስጥ ሲተኙ የመጀመሪያ የሁለቱ ሳምንት ስራዬ በየመጠለያውን ዞር ነው እና ከ17 በላይ መጠለያዎችን ሄጄ አየሁት። እያንዳንዱ መጠለያ ሄጄ መኪና ውስጥ ገብቼ ማልቀስ እነሱ ፊት ለፊት እንዳላለቅስ ማለት ነው። ያሳዝናል ሁኔታ ያለው ነገር በጣም ነው የሚያሳዝነው።
እንዴት ነው እና ምን አይነት ድጋፍ ነው አሁን ያንቺ ፍላጎት የሚያደርገው? በምን መልኩ ምን አይነት ድጋፎችን ነው የምትሰጧቸው? በምን መልኩ ነው የምትደርሱት ያሉበት ቦታ?
እኛ እንግዲህ እያደረግን ያለ ነው ምንድን ነው የመጀመሪያ እርዳታ ነው። ሰስተነብል የሆነ ነገር የለንም። ማህበራችን ለስድስት ዓመታት ኢመርጀንሲ አሲስታንስ ከክራይሲስ ወደ ክራይሲስ ወደ ክራይሲስ ነበር ያለው እና ከምግቦች አሉ ደረቅ ምግቦች በሳምንት ሁለት ቀን ደግሞ ሁክ ማድረግ የማይችሉ ቤተክርስቲያን የተጠጉ አንዳንድ ቦታ ላይ የተጠጉ መንገድ ላይ የሚያሉ ልጆችን ያው ምግብ እናደርሳለን ማለት ነው። የተሰራ ምግብ፣ ፍራሽ፣ ብርድ ልብስ፣ ልብስ፣ የህፃናቶች ወተት፣ የህፃናቶች ምግብ እንደ ዳይፐርሶችን፣ ያው መጠጫ እቃዎች ምናምን እነዚህ ነገሮች ነው እንግዲህ እያገዘን ያለ ነው። እስካሁን ድረስ እንግዲህ ሁሉም ዜጋ ተጨምሮ ከ8000 ሰው በላይና ሰውና ህፃናትን አሰሳ አድርገ ነው ያው ሙሉ ለሙሉ ዳታችን ሳይቆጠር አሁን ባለው ዳታ ማለት ነው። እንግዲህ ወደ 6000 አካባቢ የሚሆኑት ኢትዮጵያኖች ናቸው ማለት ነው።
እጅግ በጣም ያስደነገጠሽ ወይም ያልጠበቅሽው በጣም የሚያሳዝን ብለሽ የምትገልጪው አጋር ምን ይመስላል?
እንግዲህ አሁን በዚህ ባለው ሁኔታ ውስጥ ያው ቅድም ተናግሬያለሁ፣ የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው፣ በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው፣ የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነገጠኝ እኔ ምንድን ነው፣ በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች። ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የእኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል፣ ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ፣ ይሄ በጣም እንደ ሰብአዊነት በተለይ ሰብአዊ እርዳታ ድርጅት ብሎ ተቋቁሞ የሚያደርጉት ነገር አስደንግጦኛል።
ምናልባት ከዚህ ጋር ተያይዘው የኢትዮጵያ መንግስት ከወር በፊት 125 ወደ ሀገራቸው መመለሱን አስታውቆ ነበር። 51 ሰዎችን መመለሱን ገልጾ ነበር እና ከሀገር የማስወጣቱ ሂደት ምን ይመስላል? ምን ያክል እንደወጡ እስካሁን የሚታወቅ ቁጥር አለ? በእናንተ በኩል ኤምባሲ ውስጥ በዚህ በኩል ምን እያደረገ ነው?
በረራ ቆሟል። በረራ ቆሟል ያለው አንድ ሚድልስትን ኤርላይንስ ነው። ያው ሁሉም ኤምባሲ እየመዘገበ ነው፣ እኛም ኤምባሲ እየመዘገበ ነው። ሌላው ትንሽ ያስደነግጠኝ ብለሽ ቅድም የጠየቅሽኝ ኢትዮጵያኖች እየመጡ ነው። ጦርነት ቦምብ እየፈነዳ ነው ሀገሪቷ ላይ። ቦምብ እየወረደ ቦምብ ሰው መቆሚያ መቀመጫ አጥቶ ኮምፕሊትሊ ግማሹ የሀገሪቷ አካል ከጥቅም ውጭ ሆኗል። ሌላው የተቀረው ሀገሪቱ አካል ሰው ቢዝነሱን እየዘጋ ምን እያለ ከሀገር እያመለጠ ነው። ምክንያቱም እዚህ ጋር አንድ ቦታ ብቻ ሳይሆን እየመታው የትኛውም ቦታ ላይ ሴፍ አይደለም፣ እየተመታ ነው። በእንደዚህ አይነት ሁኔታ ልጆቻችን በግብፅ አቋርጠው በጆርዳን አድርገው በምናምን ገቡ ነው። ይሄ እንግዲህ ለኢትዮጵያ መንግስትም አቤት ማለት ያለብን ነገር ነው። ሰርተው ገንዘብ የማያገኙበት ሀገር፣ ደህንነታቸው የማይጠበቅበት ሀገር፣ አሰሪዎቻቸው በህይወት ይኑሩ አይኑሩ የማይታወቅበት፣ ከመጡ ወር የሆናቸው፣ ከመጡ ሁለት ወር የሆናቸው፣ ከመጡ ሶስት ወር የሆናቸው ልጆች ብዙ ናቸው እዚህ የምናገኛቸው። እና አቤት የምንለው ለኢትዮጵያ መንግስት ነው። ማስወጣት ብቻ ሳይሆን ከዚህ ሀገር ላይ የሚመጡትንም ነው ሊያስቆሙልን ይገባል በዚህ አጋጣሚ። ምክንያቱም ልጆቹ እየመጡ ያሉት አሁንም ቢሆን ሲስፋየር ቢሆን ጋራንቲ አይደለም። ሀገሪቱ 5 ዓመት በኢኮኖሚ ደቃለች። ደሞዜ የለ ምን የለ ምግብ የሌለበት ሀገር ላይ ሴፍቲ የሌለበት ሀገር ላይ በጦርነት እንኳን ኢትዮጵያ ውስጥ ላይሰንስ የተሰጣቸው ደላሎች እንዳላቆሙ ልጆቹን መላ ብደባው እያለን ልጆች እየመጡ ነው።
የሚመጡት አውሮፕላን ቆሟል እንዳልሽ እና በምን መልኩ
አንድ በረራ ነው ያለ ፊንስ ኤርላይንስ ነው ያለ የዚህ ሀገር ኤርላይንስ ማለት ነው። ሶ እሱ ነው ሌላ ሀገር ላይ ሄደው ለምሳሌ ወደ ግብፅ፣ ወደ ካተር፣ ወደ ማንኛውም ሀገር በረራ ያደርጋል ሚድል ኢስት ኤርላይንስ ማለት ነው እኔም የገባሁበት። ሶ ያ ለምሳሌ ከኢትዮጵያ ወጥተው ጆርዳን፣ ከኢትዮጵያ ወጥተው ግብፅ፣ ከኢትዮጵያ ወጥተው ዱባይ ይገቡና ያችን የሚድል ኢስት ኤርላይንስ ይዘው ይመጣሉ። 50፣ 100፣ 75 እንደዚህ የሆኑ ልጆቹ ይመጣሉ ማለት ነው።
አዳዲሶቹን ልጆች ስታገኛቸው ምን ጠብቀው ነው መጣ ነው የሚሉት? ምንድነው ተስፋ የሚያደርጉት?
ግማሹ ሌላ ሀገር ነው የተናገረው ቤሩት እንደሚመጡ አይደለም። ግማሹ ጦርነት እንዳለ የሚያውቅ ታሪክ የለም። ከኤርፖርት ገና ስትወርጂ የሚመታበት አካባቢ ነው ኤርፖርት፣ ይታይሻል ጭሱ። ስትገቢ ስታርፊ መንገድሽ ላይ እየተመታ ነው የምትገቢ። ከዛ ነው እንግዲህ ልጆቹ ቻማ የሚጀምረው መተው የት ነው የሚገቡት የሚለው ለእኛ ራሱ ሁልም ያለ ድንጋጤ ነው። ልጆቹ ምንም የሚያውቁት ታሪክ የለም ጦርነት እንዳለ። እዚህ ሀገር እንደሚመጡ ራሱ የሚያውቁ ይህ ማናች
የወደፊት ተስፋቸው ምንድን ነው? እንግዲህ ከመኖሪያቸው ተፈናቅለዋል፣ ስራቸውን አጥተዋል፣ መመለሻም ደግሞ መንገድም ጠፍቶ መጠለያ ውስጥ ነው ያሉት አብዛኞቹ ስደተኞች። እና ምንድን ነው ወደፊት ያለው ተስፋ? እርዳታስ የምጠየቁት ከማን ነው? ከማን ነው መፍትሄ የሚገኘው?
የአቤት የምንለው እንግዲህ ለኢትዮጵያ መንግስት ነው። አሁን በረራ እንግዲህ ይከፈታል። ይህንን አይቶ ዜጋውን እንዲያወጣ ነው ወደ ኢትዮጵያ። የምግብ ድጋፍ የለም፣ የመጠለያ ድጋፍ የለም፣ ፕሮቴክሽን የሚባል ነገር የለም። ኮንፍሊክት ሲኖር ማንዴት ያላቸው ሰዎች ራሱ ያው ፊታቸውን አዝረው ነው የተቀመጡት። እና ያው የት እንሄዳለን? መጨረሻ እንግዲህ ሀገራችንን መንግስት ነው አይደል አቤት የምንለው። ከምንም በላይ ደግሞ ወደ ሰዓት እየመጡ ያሉት ልጆች እንዲያስቆምልን የኢትዮጵያ መንግስት የምንጠይቀው፣ የኢትዮጵያ መንግስት ነው እንግዲህ እየጠበቀን ያለ ነው።
በጣም አመሰግናለሁ ባንቺ። የኛ ለኛ በስደት አሁን ቤሩት ውስጥ ያለውን የተከሰተውን ግጭት እና ጦርነት ተከትሎ ለኢትዮጵያን ስደተኞች እና ከኢትዮጵያም ውጭ ላሉ ዜጎች ስደተኞች እያደረጋችሁት ያለውን ድጋፍ እና በአጠቃላይ ደግሞ ቤሩት ውስጥ ያለው ሁኔታ ምን ይመስላል የሚለውን ገለጻ ስላደረግሽልን እጅግ አድርጌ አመሰግናለሁ።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመምራት አብሬያችሁ ያመሸሁት አስማማዬ ነው ነበርኩኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በጣም እናመሰግናለን። በነገው ዕለት በሌሎች ዝግጅቶች ወደ እናንተ የምንመለስ ይሆናል። ለዛሬው በዚያ በቃን። መልካም ምሽት ይሁንላችሁ። Shagalam shagitu Maji mo taukale shalan chena kamleli tu Ataini mo sarganya malzanya moro yedara Lepe kanchi yewala yishesh litafanda mora yezora Shurrabatani ala Europa, Europa, Europa ni Atmedi mo italian amerika legosini Shate mo italian amerika paris elishi Yeah.
Somebody say, kilo, kilo, and he shares a lot of anger, but what a kilo, the football and that's in your life.